የፌዴራል የወንጀል መመርመሪያ ማዕከል ወይም በተለምዶ ማዕከላዊ ተብሎ የሚጠራው እስር ቤት ዛሬ መዘጋቱን የሀገር ውስጥ የመንግስት መገናኛ ብዙሃን ዘገቡ። በዘገባውም በማዕከሉ እየተመረመሩ የነበሩ የመጨረሻዎቹ እስረኞች ሙሉ በሙሉ ወደ ሌላ ማረሚያ ቤት ተዛውረዋል ብለዋል። በዚህ እስር ቤት ውስጥ ከዚህ ቀደም ታስረው የተለያየ የስቃይ ድርጊት ተፈጽሞብናል የሚሉ እስረኞች ግን ማዕከላዊ መዝጋት ሳይሆን የስቃይ ተግባሩን ማቆም ነው የበለጠ ጥቅም የሚሰጠው ይላሉ። በእስር ቤት የተሰቃዩ ሰዎችን ወደ ሌላ ቦታ እያዛወሩ እስር ቤቱን መዝጋት ብቻ ምንም ለውጥ የለውም ነው ያሉት። በሌላ በኩል ከአዲስ አበባ ውጭ ባሉ የተለያዩ ከተሞች ተቋርጦ የነበረው የሞባይል ኢንተርኔት አገልግሎት ስራ መጀመሩን ነዋሪዎች ገልጠዋል። ጽዮን ግርማ ሁለቱንም ተከታትላ ተከታዩን አጠናቅራለች።
ከሶስት ወራት በፊት ለ17 ቀናት ስብሰባ አድርጎ የነበረው የኢህአዴግ ስራ አስፈጻሚ ባስተላለፈው ውሳኔ መሰረት የማዕከላዊ እስር ቤት መዘጋቱን የሀገር ውስጥ መገናኛ ብዙሃን ዛሬ ዘግበዋል። ውሳኔው በተላለፈበት ወቅትም ማዕከላዊ ወደ ሙዚየምነት እንደሚቀየር መገለጹ ይታወሳል። በዚህ ውሳኔ መሰረት ካለፈው አመት መጨረሻ ጀምሮ በማዕከላዊ አገልግሎት ይሰጡ የነበሩ ቢሮዎች ካሳንቺስ ወደሚገኘው አዲስ ቢሮ መዛወራቸውን ዘገባው ያመለክታል። በማዕከላዊ የተመረመሩ የነበሩ የመጨረሻዎቹ እስረኞች ሙሉ በሙሉ ወደ ሌላ ማረሚያ ቤት መዛወራቸው ተገልጿል። የዚህን ውሳኔ ይፋ ያደረጉት የቀድሞ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ ማዕከላዊን ሲጠቅሱት በደርግ ጊዜ በርካታ ሰዎች ስቃይ ያዩበት እስር ቤት ብለው እንደነበር ይታወሳል። በወቅቱም እስር ቤቱ ዛሬም ድረስ የማሰቃየት ተግባራት ይፈጸምበታል ያሉ ተቃውሞ ማሰማታቸውም ይታወሳል። በዚህ መንግስት በአሁኑ ዘመንም ሰብአዊ መብታችንና ክብራችንን በሚጥስ መልኩ በማዕከላዊ ተሰቃይተናል ያሉ ስለ ሁኔታው መግለጻቸውም አይዘነጋም። በዚህ እስር ቤት የማሰቃየት ተግባር እንደሚፈጸምባቸው እስረኞች ፍርድ ቤት በሚቀርቡበት ጊዜ የሚናገሩ ሲሆን ከነዚህም ውስጥ ኦነግ ነሽ በሚል ክስ ሁለት ጊዜ ለእስር የተዳረገችውና በአጠቃላይ ወደ 9 ዓመት በእስር ላይ የቆየችው በቆይታዋም ወቅት ከፍተኛ የማሰቃየት ተግባር እንደተፈጸመባት ቀደም ሲል በሰጠችን ቃለ ምልልስ የገለጸችልን ጫልቱ ታከለ ነበረች። ጫልቱ ታከለን ዛሬ በማዕከላዊ መዘጋት ላይ ያላትን አስተያየት ጠይቂያት ነበር።
በማዕከላዊ መዘጋት በእርግጥ ደስ ይላል በጣም። ማለት እኔ ተመልሼ ማዕከላዊ ስለገባው ገና ስገባ በር ላይ ነው ተስፋ የቆረጥኩት፣ እዛ ውስጥ የሚሰራውን ነገር ስለማቅ ማለት ነው። ዞሮ ዞሮ ግን ማዕከላዊ ግድግዳና ሰው አይደለም ሰው የሚያሰቃየው፣ ሰዎቹ ናቸው። የሰዎቹ አይምሮ ቢለወጥ ነው እንጂ እኔ ቤቱ ቢዘጋም ባይዘጋም መዘጋቱ ደስ ይላል። ግን ሰዎቹ አመለካከታቸው ቢቀየር ጥሩ ሰዎች ማለት የምርመራ ሂደት አለው። ማንም ሰው እንደሚያውቀው የምርመራን ቴክኒክ ተጠቅመው ቢመረምሩ መግረፍ፣ ማሰቃየት ምናምን ሌላ ቦታ ሄደው ከሚያደርጉት በቃ እሱ ነገር ኢትዮጵያ ውስጥ ቢቀር ነው እንጂ ጣራና ግድግዳው ስለተዘጋ ብዙ የሚያስጨፍር ነገር አይደለም እኔ እንደማየው። ዋናው የሰው አይምሮ መለወጡ ነው።
ሌላዋ በዚህ ማዕከላዊ እስር ቤት ከፍተኛ ድብደባ እንደተፈጸመባትና ከ8 ዓመት እስር በኋላ እንደተለቀቀች የምትናገረው እማዋይሽ አለሙ የእስር ቤቱ መዘጋት ሳይሆን ድርጊቱ መቀጠል አለመቀጠሉ ያሳስበኛል ትላለች።
አሁን ማዕከላዊ መዘጋቱ አይደለም፣ ማዕከላዊ ተዘግቶ ሌላ ማዕከላዊ ከተፈጠረ ለውጥ የለውም። የማዕከላዊ አይነት ሌላ ቤት ከተከፈተ ምኑን ማዕከላዊ ተዘጋ? ሰው መሆን ያለበት ለውጥ ነው። ሰውን በመደብደብ ማሳመን እንደማይቻል አስረድተው ከዚህ በኋላ እንዲህ አይነት የምርመራ ሲስተም እንደማይኖራቸው ሊገልጽ ይገባል እንጂ ማዕከላዊ ተዘግቷል የቤት ለውጥ ከሆነ ትርጉም የለውም። ነገር ግን በዛ ውስጥ ያሉ ሰዎች ደግሞ ያን ስራ አለመስራታቸው ነው፣ የሰው ልጅ አለማሰቃየታቸው ነው። ለምሳሌ በአሁኑ ሰዓት በሽተኛ
እማዋይሽን ስናነጋግራት የስልኩ ጥራት በጣም አስቸግሮን የነበረ ሲሆን ጨምራ የተናገረችው አሁን እኔ ለምሳሌ በሽተኛ ሆኛለሁ፣ ይህን በሽታ ያተረፍኩት ከማዕከላዊ ነው። ስለዚህ የማዕከላዊ መዘጋት ብቻውን ትርጉም የለውም። ምናልባት አዲስ የተመረጡት ጠቅላይ ሚኒስትር ሁኔታዎችን ከስሩ ይረዳሉ፣ በመክፈቻ ንግግራቸው በተናገሩት መሰረትም ለውጥ ያመጣሉ ብዬ እገምታለሁ ብላለች። ንግስት ይርጋ በአማራ ክልል በነበረው ተቃውሞ ወቅት ከጎንደር አካባቢ ተይዛ ማዕከላዊ እስር ቤት ቆይታ ነበር። ለእርሷም ጥያቄ አቅርቤላታለሁ፣ ማዕከላዊ ሙሉ በሙሉ በመዘጋቱ ምን አስተያየት አለሽ የሚል።
ቤቱን የተዘጋ ስራው ቆሞ ማለት አይደለም። ለምን ሌላም ቦታ ላይ ብዙ ማዕከላዊዎችን መክፈት ይቻላል። ይሄ ሊቆም የሚገባው ሰዎች የሚተገብሩት ተግባራቸው ነው ሊቆም የሚገባው እንጂ ከቤቱ አይደለም ችግሩ። ቤቱ በግጥ ማዕከላዊ ሲባል በጣም ብዙ ነገሮች ይላል፣ ብዙ ስሜቶችን ይጭራል። ኖርማሊ ግን ቤቱ ሳይሆን መቀየር ያለበት ሰዎች ናቸው እንትን ማለት ያለባቸው ስራቸውን ይህን ነገር ይህን ድርጊቴን አስጠቃቂ ተግባር ማቆም ያለባቸው ያንን ተግባር የሚፈጽሙ አካላት ነው ማቆም ያለበት እንጂ የቤት መቀየር ለኔ በበኩሌ ለውጥ አያመጣም። በዛ ላይ ደግሞ ማዕከላዊ በጣም ብዙ ብዙ ሰቀቀን ያሳለፍንበት ጊዜ ነው። እኔ ማዕከላዊነት በባለፈው ነግሬሻለሁ፣ ይሄ የምድር ሲኦል ነው ብዬሻለሁ። ማዕከላዊ ቀኑንም አናውቀውም ሌትሩም አናውቀውም ነበረ። ዛሬ ደህና ቁሙ የሚገባ ልጅ ወጣት ልጅ ነገ አንክቶና ተንኮላሽቶ መሄድ አቅቶት በሰው ተሸክሞ ሲመጣ በጣም የሚያሳዝን የነበረ ቤት ነው። ስለ ማዕከላዊ እኔ እንጃ በቀላሉ መግለጽም አልችልም። በጣም መጥፎ እና አጸያፊ ተግባሮች ላይ ተነባታለኝ። በሌሊት ልብስ እያስወለቁ ወንድ ልጅን አስወልቀው ሴት ልጅን አስወልቀው እኔ 7-8 ሆኖ ነበር ልብስሽን አውልቅ እያሉ ራቁቴን አልቃን እኔ የሚያስቆሙኝ የነበረ አስወልቋት ጭራሽ አስወልቋት እየተባሉ በባዶ እግሬ ሴራሚክ ላይ ያኔ የቆሳሰለ እና የነፈረ እግር ሴራሚክ ላይ እንግዲህ በባዶ እግርሽ በብርድ በቀዝቃዛ አሁንም ቢሆን ይዘጋል ተብሎ ዜናው ከተነገረን በጣም ረዥም ጊዜ ነው። እኔ ከመሰጣቴ በፊት ነው ማዕከላዊ እንደሚዘጋ ሰምቼ ነበረ። መዘጋቱ ለኔ ምንም አይነት ለውጥ ያመጣል ማለት አይደለም።
ጌታቸው ሽፈራው የነገረ ኢትዮጵያ አዘጋጅ ነበር። በተለያዩ ችሎቶች እየተገኘ እስረኞቹ ለፍርድ ቤት የሚያቀርቡትን አቤቱታ ይጽፋል። እርሱም በማዕከላዊ ታስሮ ነበር። የእስር ቤቱን መዘጋት እንዴት ተቀበልከው ብየዋለሁ።
ማዕከላዊ ለሌላ ትውልድ አለመተላለፉ አንድ ነገር ነው። ቢያንስ በዚህ ወቅት ቪኦኤን ጨምሮ በርካታ ሚዲያዎች ማዕከላዊ ስለሚፈጸም በደል በመናገራቸው ምክንያት መንግስት በዚህ ድርጅት በሚፈጸመው የሰብአዊ ድርጅት በጣም ብዙ ስለተወቀሰበት 26 ዓመት ተወቅሶ አሁንም ዛሬም ቢሆን መስማቱ ጥሩ ነው። ነገር ግን ማዕከላዊ እንደ ቤት እንደ መስሪያ ቤት መዘጋቱ ዋጋ የለው። ማዕከላዊ በደል የተፈጸመባቸው ሰዎች እስር ቤት እያሉ ለምሳሌ አበበ ካሴ የሚባል 20 ጥፍሩ የተነቀለ ጥፍሩ ከተነቀለ በኋላም ደግሞ ቁስቁስሉን እየተነካ የተሰቃየ ሰው አሁን ቃሊቲ እስር ቤት አለ። የሱ ሰው እኔ እንዲሁ አይደለም ጥፍሩ ተነቀለ ምልሽ ከመታሰሬ በፊት ደም የጎረሰ ጥፍሩ እኔ ቢሮ ነበረ። በመታሰሬ ነው የጠፋብኝ ጥፍሩ እኔ ጋር ነበረ። እንደውም ለምናልባት ለሚቀጥለው ትውልድ ኤግዚቢሽን ውስጥ የምናሳየው የዚህ ስርዓት ሰቆቃ ማሳያ ጥፍር እኔ ቢሮ ነበር። የአበበ ካሴ አስቻለው ደሴ የሚባል ማዕከላዊ ብልቱ የተኮላሸ ልጅ ብልቴ ተኮላሸ ስላለም ጨለማ ቤት የገባ ልጅ አሁን ቂሊንጦ እስር ቤት ይገኛል። ዮናስ ጋሻው የሚባል ብልቱን የተኮላሸ አንድ እግሩ የማንቀሳቀስ የማይችል አሁን በክራንች የሚሄድ ልጅ አሁንም እስር ቤት ይገኛል። እነዚህ በቅርቡ በጣም በቅርቡ በቅርብ ጊዜ ያየናቸው ሰዎች ናቸው። እኔ ከተፈታው በኋላ ዜና ስራ ያዩዋቸው ሰዎች ናቸው። እጅግ በጣም በርካታ ማዕከላዊ ውስጥ በደል የተፈጸመባቸው ሰዎች እስር ቤት ውስጥ እያሉ እየተሰቃዩ አሁንም ጨለማ ቤት ማዕከላዊ ተደበደብን ስላሉ ጨለማ ቤት እየገቡ አበበ ካሴ ከአንድ ዓመት በላይ ጨለማ ቤት ነበረ። እነዚህ ሰዎች በደል እየተፈጸመባቸው በደል የፈጻሚው መስሪያ ቤት በመቀየሩ ብቻ ለውጥ የለውም። እንደውም ለውጥ ለስሙ ብቻ መሆኑን የምታየው መስሪያ ቤት ተዘግቶ እነዚህ ሰዎች ግን አሁንም ሌላ እስር ቤት ገብተው እየተሰቃዩ ነው ያሉት። ስለዚህ የተፈለገው አሁን የሰብአዊ መብት ጥሰት መፈጸም ብድ ስለሚያስቀር የሰብአዊ መብት ጥሰት መፈጸም በውጮቹ ስለሚያስወቅስ ብቻ ይህም መስሪያ ቤት በተቋም ደረጃ ቀይረነዋል። ምናልባትም ጠቧቸው ሊሆን ይችላል። በነገራችን ላይ 270 እስረኛ ይዛል ማዕከላዊ 270 እስረኛ አንድ 3/4 የሆነ ክፍል እስከ 27-28 እስረኛ ቁጭ ብሎ ያድርበታል። በቂ አይደለም። በነገራችን ላይ በአሁኑ ታሳሪ በቂ አይደለም ማዕከላዊ። እኔ እንደውም አሁን እየመሰለኝ ያለው ተበዳዮችን እስር ቤት እያሉ ይሄን እስር ቤት ዘግተነዋል ብሎ የሚወራው ወሬ እስር ቤቱ ጠባብ በመሆኑ ጭምር ይመስለኛል። ከፕሮፓጋንዳ ጥቅሙ ባሻገር እሱ ብቻ አይደለም። በነገራችን ላይ ባለፈው ዘግተነዋል ብለው ከሶስት ወር በላይ ቆይቷል። ያኔ ማዕከላዊ መዘጋቱ ጥሩ ነው ያለ ስዩም ተሾመ አሁን ማዕከላዊ ቆይቷል ከታሰረበት ጊዜ ጀምሮና አሁንም የሚደረገው ለይስሙላ ነው። በተለይ ማዕከላዊ የደሙ ሰዎች ማዕከላዊ የቆሰሉ ብልታቸው የተኮላሸ ዘራቸው እንዳይተኩ የተደረጉት ሰዎች እስር ቤት እያሉ ማዕከላዊ ተዘጋ ማለት ላይ ተራ የቢሮ መቀየር ነው። እሱ ብቻ አይደለም ግን እኔ እስር ቤት በነበርኩበት ጊዜ ባስተዋልኩት ሰው የሚደበደበው ሜዳ ላይ ነው። ቂሊንጦ የሚባል እስር ቤት 50 ሜትር የሚሆን ሜዳ አለው። እሱ ሜዳ ላይ ሰው ውሃ አቧራ ላይ እየተንከባለለ ውሃ እየተደፋበት ነው የሚደበደበው። ሸዋሮቢት ተፈርደባቸው እስረኞች የሚቆዩበት ነው። ግን በቃጠለው የተጠረጠሩ 160 በላይ እስረኞች ሸዋሮቢት ነው ሰቅለው ነው የተገረፉት።
ስለዚህ ይላል ማዕከላዊን ለይስሙላ መዝጋት ሳይሆን ዜጎችን ማሰቃየት ማቆም ነው ቁም ነገሩ።
በነገራችን ላይ ኢህአዴግ ይሄን የሰብአዊነት ከነ እስር ቤቱ ከደርግ የወረሰው ነው። ይሄን ከደርግ የወረሰውን የሰብአዊነት ደርጋዊነት ሲወቀስበት ኑሯል። 26 ዓመት ደርጋዊነቱ ሲወቀስ ነው አሁን ማዕከላዊ ቤቱ ብቻ ስለሚጠላ ነው አሁን እየቀየረ ያለው። ግን እየተጠላ ያለው ተግባሩ ነው። ስለዚህ ተግባሩ ከተጠላ ደግሞ የመጀመሪያ ነገር በዛ ቤት የተፈጸመውን ነገር ማመን አለበት ያዲክ። ሌሎችን የመልካም አስተዳደር ችግር ፈጽም ያለው የሙስና ችግር ነበር እንደሚለው ማከላዊ የፈጸማቸውን ኢሰባዊ ድርጊቶች ማመን አለበት። ነገ ይገኛል በነገራችን ላይ በታሪክ ነገ ተመልሶ ይወቀሳሉ። አሁን ራሳቸው ቢያምኑት ይሻላል። ይሄን በማከላዊ የተፈጸመውን ኢሰባዊ ድርጊት ኢሰባዊ ሰዎችን ባይተዋር የሚያድርግ አገራቸውን እንዲጠሉ የሚያድርግ ድርጊት መጀመሪያ ማመን አለበት። ልብስ አስወልቆ መግረፍን ብልት መስለብን ውሃ ብልት ላይ ማንጠልጠልን ዘቅዝቆ መግረፍን ጨለማ ቤት ማሰርን ሁሉን በዝርዝር ማመን አለበት። መጀመሪያ የፈጸምኩት ጥፋት ነው ካሁን በኋላ ይሄን ነገር ዘግቻለሁ ሲል ይሄን ማመን አለበት። ይሄን ሲያምን ደግሞ በዚህ ሂደት የተበደሉት ሰዎች መታወቅ አለባቸው። እስር ቤት ያሉትን መፈታት አለባቸው። እሱ ብቻ ሳይሆን ካሳ ያስፈልጋቸዋል። ካሳ በነገራችን ላይ በዚህ በማዕከላዊ በደል ያለፉ ሰዎች አሁንም የጤና እክል አለባቸው። ለምሳሌ ጌታቸው መኮንን ባህር ዳር እየታከመ ነው። ወገኖቹ እርዳታ አለ መንግስት ያደረገለት ነገር የለም። ክል የፈጸመበት መንግስት ነው። ዮናስ ጋሻው ታማሚ ነው። ክራንች እየሄደ ያለ ልጅ ነው። ሌሎቹም እንደዚህ ህመም ላይ ነው ያሉት። አብዛኞቹ አበበ ካሴ ሽንቴን መቆጣጠር አልችልም ብሎ ተናግሯል በቅርቡ። ይሄ ሁሉ እስረኛ ህክምና አያገኝም። እንዲያውም ከማዕከላዊ ሲላኩ ሌላ ቦታም ህክምና እንዳያገኙ ነው የሚላኩት። በራሱ አንደበት አበበ ካሴ እንደተናገረው ህክምና ስጠይቅ ለአንተ ጥይት ነበር የሚገባ ነው የተባለው። ስለዚህ እነዚህ ሰዎች ህክምና ያስፈልጋቸዋል። ካሳ አይተካላቸውም እንጂ የጎደለውን አካላቸውን አይተካላቸውም እንጂ ካሳ ያስፈልጋቸዋል። ከምንም በላይ ግን ይቅርታ ያስፈልጋቸዋል። እኔ ነኝ የደበደብኳቸው፣ እኔ ነኝ የገረፍኳቸው ያስፈልጋቸዋል። ገንዘብ ዝርፍ ያለው የሚለው ኢህአዴግ የመልካም አስተዳደር ችግር ነበረብኝ የሚለው ኢህአዴግ ገርፍሻቸዋለሁ፣ ዘግዝቄ ገርፍሻቸዋለሁ፣ በደል ፈጽም ያስፈልጋቸዋለሁ ብሎ ማመን አለበት። ካልሆነ ግን ነገ የሚወጣ ነው። በነገራችን ላይ ሰዎች አሉ፣ ሁሉንም እዛ ማዕከላዊ ያለፉትን ሰዎች አስራቸውም ዝም አሰኛቸውም። ነገ እኔ ለምሳሌ ያየሁትን መሰክራለሁ። ነገ
ማዕከላዊ በመዘጋቱ ወደ ሌላ እስር ቤት ከተዛወሩት መካከል የአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህሩና የኢንተርኔት አምደኛው ስዩም ተሾመ እንዲሁም የኦሮሚያ ክልል ፍትህ ቢሮ የኮሙኒኬሽን ጉዳዮች ኃላፊ አቶ ታዬ ደንዳአ እንደሚገኙበት ከወዳጆቻቸው ያገኘነው መረጃ ይጠቁማል። በሌላ ዜና ከአዲስ አበባ ውጪ ለወራት ተቋርጦ የነበረው የሞባይል ስልክ የኢንተርኔት ዳታ አገልግሎት ዛሬ መለቀቁን የተለያዩ ተጠቃሚዎች ነግረውናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።